Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። መስታወት አረጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በምሽቱ የጋቢና ጉዞ በቅድሚያ ወደ ኦሮሚያ እናመራለን። በቅርቡ የተሾሙት የክልሉ ፕሬዚዳንት አቶ ለማ መገርሳ ለአስር ሺህ ታሳሪዎች ይቅርታ አድርገው ፈተዋል።
የተደረገውን ይቅርታ ገንቢ ሲሉ የገለጹት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ የታሰሩ የፖለቲካ መሪዎች እንዲፈቱ ጠይቀዋል።
ይቅርታም በሉ ሌላም ምስጡ፣ የፖለቲካ መሪዎቹ መፈታት አለባቸው። በዚህ ሀገር ያለውን ሁኔታ ለማረጋጋት ፖለቲካውን ምህዳር ለመነጋገርም ለመደራደርም እና ይታወቃል፣ ከፍተኛ አመራር አንስቶ እስከ ማዕከለኛ ከዚያም ዝቅተኛ በፖለቲካ ድርጅታዊ መዋቅራችን ያሉትን
ከኦሮሚያ ወደ አማራ ክልል ስናመራ የክልሉ መንግስት የአስተዳደር ግምገማና መልሶ ማዋቀር ተግባር ላይ ይገኛል።
በፖለቲካ አመለካከቱም የሚታሰር ሰው የለም።
አቶ ንጉሱ ጥላሁን የክልሉ መንግስት ቃል አቀባይን በጋቢና አሳፍረናል። ሌሎች አህጉራዊና ዓለም አቀፋዊ ዜናዎችንም አካተናል። አብራችሁን ቆዩ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የተመራጩ ፕሬዝዳንት ዶናልድ ትራምፕ አስተዳደር ከኔቶና ከእስያ ፓሲፊክ ሸሪኮች ጋር የቆየውን ግንኙነት መጠበቅና ሩሲያም ቃል በገባችው መሰረት የሶሪያ ተልኳ ሽብርተኝነትን መዋጋትና ጦርነቱ እንዲያበቃ ማገዝ መሆኑን ማስገንዘብ አለበት ሲሉ የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር አሳሰቡ። ካርተር ይህንን ማሳሰቢያ የሰጡት እንደ ሌሎች የካቢኔ አባላት ሁሉ በስምምነቱ አመታት የባራክ ኦባማ አስተዳደር መስሪያ ቤታቸው ያከናወነውን አበይት ተግባራት አጉልተው ለማሳየት እየተዘጋጁ ባሉበት ወቅት ነው። ወደ ሩሲያ ስናመራ የሚጠረጠረው የሩሲያ በ2016 የዩናይትድ ስቴትስ ምርጫ ጣልቃ መግባት ጉዳይ ዛሬ በሕግ መወሰኛው ምክር ቤት ሁለት የምስክሮች ቃል ይደመጥበታል። ስለ ውጤቱም ለፕሬዚዳንት ባራክ ኦባማም ማብራሪያ ይሰጣል ተብሎ ይጠበቃል። የዩናይትድ ስቴትስ የደህንነት ጥበቃ ሰራተኞች እንደ አውሮፓውያን አቆጣጠር ከ2008 ዓ.ም ጀምሮ የባዕዳን ጣልቃ ገብነት ተፈጽሞ ከሆነ ምርመራ እንዲያካሂዱ ፕሬዚዳንት ባራክ ኦባማ አዘዋል። ወደ ቱርክ ስናመራ ቱርክ ውስጥ ዛሬ በምዕራባዊ ከተማዋ በኢዝሚር ከአንድ ፍርድ ቤት አቅራቢያ የደረሰ የመኪና ቦምብ ጥቃት በትንሹ ለ10 ሰዎች መጎዳት ምክንያት ሆኗል ሲሉ የሀገሪቱ መገናኛ ብዙሃን ዘግበዋል። በዚህ ወቅት ከፖሊስ ጋር በተካሄደ የተኩስ ልውውጥ 2 አሸባሪዎች ተገድለው አንደኛው ማምለጡን መንግስታዊው አናቶሊያ የዜና አገልግሎት አስታውቋል። ባለስልጣናት ከጥቃቱ በስተጀርባ የኩርድ ነውጠኞች አሉበት ብለው እንደሚጠረጥሩ የኢዝሚር አስተዳዳሪ ተናግረዋል። የአሜሪካ ድምጽ የቱርክ አገልግሎት እንደገለጸው ከሆነ ጥቃቱ በደረሰበት አካባቢ የነበረች አንዲት መኪና በእሳት ተቀጣጥላለች። ፖሊስ አካባቢውን እየቃኘ ባለበት ወቅት በርካታ አምቡላንስ መኪኖች የጥቃቱን ሰለባዎች ወደ ሆስፒታል ሲያደርሱ እንደነበርም ታይቷል። ከዛው ከቱርክ ሳንወጣ የቱርክ ባለስልጣናት በአውሮፓውያኑ የዘመን መለወጫ ዕለት በአንድ የኢስታንቡል ምሽት ክበብ ከደረሰውና ለ39 ሰዎች ሕይወት መጥፋት ምክንያት ከሆነው የሽብር ጥቃት ጋር በተያያዘ ተጨማሪ ተጠርጣሪዎችን በቁጥጥር ስር አውለዋል። ወደ ኢራቅ በመጨረሻም ስናመራ ዓለም አቀፉ የሰብአዊ መብቶች ድርጅት አምነስቲ ኢንተርናሽናል ዛሬ ይፋ ባደረገው ሪፖርቱ ከኢራቅ መንግስት ጎን የተሰለፉ ሚሊሻዎች የዩናይትድ ስቴትስ፣ ሩሲያ፣ ኢራንን ጨምሮ 16 የሚሆኑ ሀገሮች ለኢራቅ ጦርነት በሚያስታጥቁት ጦር መሳሪያ የጦር ወንጀል እየፈጸሙ ነው ብሏል። አብዛኞቹ የሺሃ ሙስሊም ሚሊሻዎች ሻሃድ ሻአቢ በሚል የውል መጠሪያ ይታወቃሉ። የሻሃድ ሻአቢ ሚሊሻዎች ከመንግስቱ ግምጃ ቤቶች የሚያገኙትን የጦር መሳሪያ በመጠቀም የጅምላ ግድያና ማሰቃየትን የመሳሰሉ የጦር ወንጀሎች ይፈጽማሉ ሲልም የመብቶች ተከራካሪው ቡድን አክሎ ገልጿል። በአምነስቲ ኢንተርናሽናል የጥናቱ አስተባባሪ ፓትሪክ ዊልክን በመግለጫቸው የዩናይትድ ስቴትስ የምዕራብ አውሮፓ ሀገሮች ሩሲያን ሩሲያና ኢራንን የመሳሰሉ የጦር መሳሪያ አቅራቢዎች ለኢራቅ ያልታሰበ መሳሪያ በመብቶች ረገጣ በታወቁት ሚሊሻዎች እጅ ሊገባ እንደሚችል ሊረዱ ይገባል ብለዋል። ዊልከን አክለውም ለኢራቅ የጦር መሳሪያ መሸጥ የሚፈልጉ ሀገሮች በቅድሚያ ሚሊሻዎች የሰብአዊ መብት ጥሰቶችን እንዳይፈጸሙባቸው ጥብቅ እርምጃ መውሰድ አለባቸው ሲሉ ማስገንዝበዋል። ለዛሬ የያዝንላችሁ አጠር አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዋናው የካቢና ፕሮግራሞቻችን ልመልሳችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ የተቀመጡ መስፈርቶችን ላሟሉና በፈጸሙት ወንጀል ለተጸጸቱ 10,000 የህግ ታራሚዎች ይቅርታ አደረጉ። የተደረገውን ይቅርታ ገንቢ ሲሉ የገለጹት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በሀገሪቱ ያለውን ሁኔታ ለማረጋጋት ግን የፖለቲካ መሪዎቻችን፣ አባላቶቻችንና በፖለቲካ አመለካከታቸው ብቻ የታሰሩ ሌሎችም መፈታት አለባቸው ብለዋል። የኦሮሚያ ክልላዊ መንግሥት ቃል አቀባይ አቶ አዲሱ አረጋ በበኩላቸው በፖለቲካ አመለካከቱ የታሰረ ማንም ሰው የለም ብለዋል። የተደረገው ይቅርታም የክልሉ ፕሬዚዳንት በመደበኛነት የሚያደርጉት እንጂ ከምንም ወቅታዊ ሁኔታ ጋር የተገናኘ አይደለም ብለዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል።
የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ ለ10,000 የህግ ታራሚዎች ይቅርታ ማድረጋቸው የተገለጸው በትናንትናው ዕለት ነው። እነዚህ ታራሚዎች ከነገ ጀምሮ እንደሚፈቱና ከወዳጅ ዘመዶቻቸው ጋር እንደሚቀላቀሉ የኦሮሚያ ብሔራዊ ክልላዊ መንግስት የኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ዛሬ ለአሜሪካ ድምጽ አብራርተዋል። የተደረገው ይቅርታም በፕሬዝዳንቱ የሚፈጸም መደበኛ ተግባር መሆኑን የጠቆሙት ፕሬዝዳንቱ ይቅርታ ያደረጉትም በክልሉ ህገ መንግስት የተቀመጠውን ስልጣናቸው መነሻ በማድረግ እንደሆነ አቶ አዲሱ ተክሰዋል። በዚህም መሰረት የኦሮሚያ የይቅርታ ቦርድ በየአመቱ በክልሉ በሚገኙ 36 ማረሚያ ቤቶች በመዘዋወር ዝርዝር ማጣራት እንደሚያደርግ፣ ይሄንንም ለፕሬዝዳንቱ እንደሚያቀርብ አመልክተዋል። ይቅርታ የሚደረግላቸውን የመለየቱ ስራ ግልጽ የሆነ መስፈርት በማውጣት የተሰራ መሆኑንም ለስብሰባ ከሄዱበት አዳማ በስልክ ያነጋገርኳቸው የቢሮ ኃላፊ አብራርተዋል። ተቃዋሚዎች ግን ይቅርታው በፖለቲካ አመለካከታቸው ምክንያት የታሰሩ ዜጎችን ማካተት እንዳለበት ተናግረዋል። ለ10,000 ሰዎች የተደረገውን ይቅርታ ገንቢ ሲሉ የገለጹት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ በሌላ በኩል ግን በክልሉና በአገሪቱ ያለውን የታሳሪዎች ቁጥር ከፍተኛነት እንደሚያሳይ ገልጸዋል። ፖለቲካዊ በሆነ ምክንያት የታሰሩ መኖራቸውንም ተናግረዋል። በተለይ ደግሞ የተቃዋሚ የፖለቲካ መሪዎችና አባላት መፈታት ለሀገሪቱ መረጋጋት አስተዋጽኦ ሊያደርግ ይችላል ብለዋል።
በአሁኑ ጊዜ ያለውን ሁኔታ ለማረጋጋት የፖለቲካ መሪዎች ከማዕከል እስከ ወረዳ ድረስ ያሉት በተለያየ ስም በዚህ ከንትኑም በፊት ማለት ከዚህ ከአስቸኳይ ጊዜ አዋጅ በፊት ጀምሮ ነው ስርዓቱ አባሎቻችንና የአካባቢ መሪዎቻችን ላይ በስፋት ሲፈጸም የነበረው። ይሄ እዚህ ደግሞ ኮታው ኦሮሚያ ውስጥ ይበልጣል በአንጻራዊነት ማለት ነው። ያ ማለት ሌላ ጋር ማለት የለም ማለት ሳይሆን በየአካባቢው በፖለቲካ ምክንያት ያሰሯቸው ሰዎች አሉ። እነዚህንም ፍቱ እያል ሁሉ ጊዜ ቻሌንጅ እያደረግናቸው ነው ያሉትና የዚህ እነሱ ምህረትም ይበሉ የፈለገም ምክንያት ይስጡ ይቅርታም ይበሉ ሌላም ይስጡ የፖለቲካ መሪዎቹ መፈታት አለባቸው። በዚህ ሀገር ያለውን ሁኔታ ለማረጋጋት ፖለቲካውን ምህዳር ለመነጋገርም ለመደራደርም እና ይታወቃሉ ከፍተኛ አመራር አንስቶ እስከ ማዕከለኛ ከዚያም ዝቅተኛ በፖለቲካ ድርጅታዊ መዋቅራችን ያሉትን ዜጎች መፍታት አለባቸው እና ይሄም ይቅርታ የሚበሉት ሌላ የዚያው አካል መሆን አለበት። ምክንያት አያጡም። ሲያስሩ ምክንያት እንደማያጡት ሁሉ ሲፈቱም ምክንያት አያጡም ብዬ ነው እና ማስበው። ይሄ ነው እንግዲህ ዋነኛው ጥሪያችን። የፖለቲካ አመራር ሰጪዎቹ በተለያየ ስም ስር ላይ ያሉት በአስቸኳይ መፈታት አለባቸው የሚል አቋም ነው መድረክ ያለው።
የኦሮሚያ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ግን በፖለቲካ አመለካከቱ ምክንያት የታሰረ ሰው የለም ብለዋል።
በፖለቲካ አመለካከቱም የሚታሰር ሰው የለም። ነገር ግን በዚህ ይቅርታ የማይመለከታቸው ተብሎ የተዘረዘሩ በህጉም የተቀመጠው አንደኛው የሞት ጊዜ የተወሰነባቸው አካላት ናቸው። ሌላኛው ደግሞ ከዚህ በፊት ይቅርታ ተደርጎላቸው ነገር ግን ደግሞ ይቅርታ ወስደው ከተለቀቁ በኋላ ሌላ ወንጀል ፈጽመው የተመለሱ አካላት በዚህ ይቅርታ አይካተቱም። ከዚህ ውጪ በሙስና ወንጀል ተፈርዶባቸው ማረሚያ ያሉ በጠለፋ ባስገድዶ መድፈርና በመሳሰሉት ጉዳዮች በማረሚያ የቆዩ ሰዎች ናቸው ይቅርታ የማይመለከታቸው። ከዛ ውጪ ግን ከወቅታዊ ሁኔታ ከረብሻ ጋር ተያይዞ በክልሉ ውስጥ በተፈጠረው ውከት ጋር ተያይዞ ቁጥጥር ስር የነበሩ ሰዎች ወደ ማረሚያ አይደለም የገቡት፣ ወደ ታድሶ ማዕከላት ነው የገቡት። ጦላ አላጌና አዋሽ የታድሶ ስልጠና ማዕከላት ገብተው ስልጠናቸውን አጠናቀው ወጥተዋል። ከዛ በተረፈ ግን በፖለቲካ አመለካከቱ ምክንያት የታሰረ የተፈረደበት ሰው የለም። በዚህ መስፈርት ውስጥ የሚታዩ ቅድም በዘረዘርኩት መስፈርቶች ውስጥ የሚታዩ አካላት የይቅርታው አካል ነው የሚሆኑት። ነገር ግን ደግሞ ህጉ የሚከለክላቸው ከዚህ በመለስ ያሉት በይቅርታው አይታይም ብሎ ያስቀመጣቸው ደግሞ በይቅርታ ውስጥ አይካተቱም ማለት ነው።
የመጨረሻ ጥያቄ አደርገዋለሁ። የተሀድሶ ስልጠና የሚል ጠቅሰዋል። አሁንም በቀጣይነት የተሀድሶ ስልጠና የሚወስዱ ይኖራሉ አይደለም? እንደተገለጸው ትናንት በኦሮሚያ ክልል ለህግ ታራሚዎች የተደረገው ይቅርታ በዚህ አመት ሁለተኛው ነው። በያዝነው የ2009 ዓመተ ምህረት መጀመሪያ ከ5000 በላይ ለሆኑ ታራሚዎች ይቅርታ መደረጉን የቢሮ ኃላፊው አስተውሰዋል። ባለፈው የ2008 ዓመተ ምህረት ደግሞ ይቅርታ የተደረገው ለ4493 ታራሚዎች መሆኑን አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔር እና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ
ራዲዮ ሰከለ አሜሪካ ራ ጋቢና
በመንግስትና በፓርቲ የተለያዩ ደረጃዎች ግምገማዎች እየተካሄዱና እርምጃዎች እየተወሰዱ መሆናቸው እየተገለጸ ነው። በአማራ ብሔራዊ ክልላዊ መንግስት ውስጥ እስካሁን በተካሄዱ ግምገማዎች ወደ 500 የሚጠጉ ባለስልጣናት በተለያየ ደረጃ ተጠያቂ እንደሚሆኑ የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ለቪኦኤ ገልጸዋል። ሰለሞን አባተን ያነጋገራቸው።
በመካሄድ ላይ ያለው ያው ቀደም ብሎ የተጀመረው በነሐሴ አጋማሽ የተጀመረው በክልል ደረጃ እስከ ታች ድረስ የዘለቀ የተሃድሶ መድረክ ነው። በዚህ የተሃድሶ መድረክና ግምገማ ከላይ እስከ ታች አመራሩ በግምገማ ውስጥ እንዲያልፍ እና ይሄ ደግሞ ህብረተሰቡንም መላ አመራሩንም ያሳተፈ እንዲሆን በተቀመጠው አቅጣጫ መሰረት ይሄ ነው ሲካሄድ የነበረው። በዚህ መነሻ ከክልል ጀምሮ አመራር በተገመገመበት ልክ በጥንካሬም በጥረትም በተለየበት ሁኔታ የማሸጋሸግ ተጠያቂነት የሚያሰፍን ስርዓት መዘርጋትና ተጠያቂ የሆኑ የሚሆኑ አመራሮች ሲገኙ ተጠያቂ የማድረግ ከኃላፊነት መነሳት ያለባቸው አመራሮች ከሆኑ ደግሞ ከኃላፊነት እንዲነሱ ማድረግ፣ እነዚህ በመጀመሪያ የአመራሩን ብቃት እና ችሎታ ተገቢነትም ጭምር ከግምት ውስጥ ያስገባ ስምሪት መስጠት፣ በዚህም የህብረተሰቡን ጥያቄ ምላሽ መስጠት የሚችል አመራር ቁመና ማረጋገጥ በሚል በተያዘው ቅድ መሰረት እስከ ታች እስከ ቀበሌና ወረዳ ድረስ እነዚህ ግምገማዎች ተካሂደዋል። በግምገማዎቹም የተገኙ ጥፋቶች ሲኖሩ የተጠያቂነት ስርዓት የማስፈን እንቅስቃሴ ተጀምሯል።
የተጠያቂነት ስርዓት ያሉኝ ነገር ምን ምንን ያካትታል? ይሄ ተጠያቂነት
እንግዲህ ምንድን ነው? አንድ አመራር ጎኑ ካሉ አመራሮች፣ በድርጅት አባላት፣ በህብረተሰቡ የሚነሱበት ቅሬታዎችና ጥቆማዎች ካሉ በብቃትም በአቅምም በችሎታም በተለያዩ ምክንያቶች በራሱ በአመራሩ ጥያቄም ከጤናም ከተለያዩ መነሻዎች አመራር ማሸጋሸግ አስፈላጊ ሆኖ አንዳንዱም በራሱ ጥያቄ ይሄ ስምሪት የሚሰጥበት ነው። ከዛ ውጭ ግን በተለይም ከሙስናና ኪራይ ሰብሳቢነት ጋር የተያያዘ አላግባብ ለመበልጸግ እና ለመክበር ጥረት በማድረግ ህብረተሰብ ላይ በደል ማድረስ የተመለከቱ ጥቆማዎች ሲመጡ ጥቆማዎቹ በመጣራት ላይ ናቸው። እስካሁን ባለው ሁኔታ በእኛ ክልል ወደ 249 አመራሮች ማስጠንቀቂያ የሚሰጣቸው እና ከኃላፊነት የሚነሱ ከወረዳ እስከ ክልል ድረስ፣ በሌላ መልኩ ደግሞ 240 ያህል አመራሮች ተጠያቂ የሚሆኑበት አጣራይ ኮሚቴም ተዋቅሮ ጉዳያቸው የሚጣራ በህግ የሚያዝ ሆኖ ተለይቷል። ሌላው አመራር አንዳንዱ ከተነሳበት ቦታ ተፈላጊነት ወደ ሌላ ቦታ የሚዘዋወርበት፣ አንዳንዱ ደግሞ በተለያዩ ምክንያቶች በራሱን ጥያቄ ጭምር ከኃላፊነት የሚነሳበት፣ አንዳንዱ ከአመራር ብቃት ማነስ ወደ ባለሙያነትና ወደ ሌሎች ስምሪቶች የሚሰጥበት ሂደት ነው ያለው እና እስካሁን በዚህ ሁኔታ ላይ ነው ያለው በአጠቃላይ በክልላችን።
ለመሆኑ በቁጥጥር ስር የዋለ ሰው አለ?
እንግዲህ ይሄ በየወረዳው በየክልሉ የከፋ ችግር ውስጥ የገባ አመራር ያው በቁጥጥር ስር መዋሉ አይቀርም። እስካሁን ባለው ሂደት በአጠቃላይ በመጣራት በአጣሪ ኮሚቴ ተዋቅሮ ጉዳያቸውን እያጣራ ያለ፣ በማጣራት ብቻ ሳይሆን ደግሞ የህግ ተጠያቂነት የሚኖርባቸው ተብሎ የተለዩ 240 ያህል አመራሮች ናቸው ከላይ እስከ ታች ማለት ነው። ስለዚህ ይሄ አሁን የማጣራቱ ሂደት በአግባቡ ከተሄደና ከተጠናቀቀ በኋላ ስህተት የሆነው የማጣራቱ ሂደት ግለሰቡን ነጻ የሚያደርገው ሆኖ ከተገኘ ነጻ የሚሆንበት፣ ነገር ግን ደግሞ ተጠያቂ የሚሆንበት ከሆነ ፖለቲካዊ ውሳኔም አስተዳደራዊ ውሳኔም ህጋዊ ውሳኔና እርምጃም የሚያርፍበት ነው የሚሆነው። አሁን ጉዳዮቹ ተለይተው እየተጣሩ ተነቅሰው እየታዩ ናቸው ያሉት። እነዚህ እንደተጠናቀቁ ደግሞ ለሚዲያም ለህብረተሰቡም ግልጽ ይደረጋል ማለት ነው በዝርዝር። አሁን ያለው ሁኔታ ግን እዚህ ደረጃ ላይ ነው ያለ ነው።
ስለዚህ በአሁኑ ጊዜ 240 የመንግስትና የፓርቲ ባለስልጣናት እስር ቤት ውስጥ ነው የሚገኙት ነው የሚሉኝ?
አይደለም፣ እስር ቤት ውስጥ አይደሉም ያሉት።
እና
ጉዳያቸው የሚጣራ ጥቆማ የተሰማባቸው፣ ቅሬታ የቀረበባቸው፣ በተለይም ከሙስናና ከኪራይ ሰብሳቢነት ጋር በተመለከተ ጉዳያቸው እንዲጣራ የተወሰነ ናቸው። እነዚህ ጉዳያቸው ተጣርቶ ገና ነጻ የሚሆኑ በጉዳዩ የማይጠየቁ ግን ደግሞ በስህተት የሚሆን የተሳሳተ መረጃ የሚሆን ሊኖሩ ይችላሉ፣ ወንጀል የፈጸሙ ጥፋት የፈጸሙ ሊኖሩ ይችላሉ። አሁን የማጣራት ሂደት ላይ ነው ያለ ነው እንጂ ይሄ አመራር በሙሉ ወደ እስር ቤት የገባበት ሁኔታ አይደለም ያለው።
የታሰሩ ግን አሉ ወይስ የሉም?
በዚህ ሁኔታ አሁን ባለበት ሁኔታ የታሰሩ የሉም፣ በዚህ በግምገማው ወደ እስር ቤት የገቡ የሉም፣ እስካሁን በደረሰን መረጃ ማለት ነው። በየወረዳው በየዞኑ በተለያየ ሁኔታ ላይ ነው ያለው። እስካሁን በተያያዘ ሁኔታ ግን ጉዳዮች እየተጣሩ ነው ማለት ነው።
ለመሆኑ አቶ ንጉሱ ይሄ ማጣራት የሚባለው ነገር ምን ያህል ግልጽ ይሆናል? ምን ያህል ፍትሐዊ ይሆናል?
ግልጽነትን በተመለከተ በመጀመሪያ ደረጃ አሁን እየተደረገ ያለው አመራሩን በተመለከተ በመድረክ የላይኛውን አመራር የታችኛው አመራር እንዲገመግመው፣ ከጎን ያለው አመራር እንዲያየው እንዲገመግመው፣ ከዛ ባሻገር ደግሞ ከታች ያለው አመራር እንዲያየው እንዲገመግመው፣ ህብረተሰቡ አስተያየት እንዲሰጥበት እንዲተች ተደርጓል። አንድ ሁለተኛ፣ አሁንም ቢሆን ጉዳዮች አሉኝ የሚል ማንኛውም ሰው በማንሳት በሚፈልጋቸው ጉዳዮች ላይ ጥቆማ እንዲሰጥም ጥቆማ የመስጫ ስርዓቶች ተዘርግተዋል። ስለዚህ አንደኛ በመድረስ የተነሳ ሁለተኛ በጥቆማ ደረጃም ጥቆማ የሚሰጥበት ሆኖ አጣሪ ኮሚቴው በመድረክ የተነሱ ግምገማዎችን፣ ኪሶችን እና ጥቆማዎችን እና በሚስጥር የተሰጡ ጥቆማዎችን አጣምሮ ግለሰቡን እና መረጃዎችን ማዕከል አድርጎ መረጃዎችን አይቶ አጣሪ ኮሚቴው አስተያየት ይሰጣል። የሚመለከተው አካል በየደረጃው ስላለ ይሄ ውሳኔ ያሳልፋል። በዚህም መሰረት እጅግ ግልጽ የሆነ ግልጽ ብቻ አይደለም አሳታፊ የሆነ አመራሩን በሞላ ያሳተፈ ለህብረተሰቡ ለተሳትፎ የጋበዘ እናም ግልጽ የሆነ ሂደት ለመሄድ የተጀመረ ስለሆነ ሌላ የተደበቀ ጨዋታ ሊኖር አይችልም።
አቶ ንጉሱ ጥላሁን ለሰጡኝ ማብራሪያ በጣም አመሰግናለሁኝ።
አመሰግናለሁ። ያለፍርቆም ያለው እንዳጥፋሻት ብቻለው
Chef,
እንደሸፈት ሸፍቻለሁ። ሳምንቱን የኢዮብ መኮንን ሳምንት ብለነዋል እዚህ ጋቢና ቪኦኤ ላይ። መስታወት ትስማሚያለሽ? ማይክሽ አልበራም።
እስማማለሁ። እንግዲህ ሄኖክ ማንጎራጎሩን ቀጥሏል። እንግዲህ ሄኖክ ሰማስጌር የሚል አልበም ደግሞ በቅርቡ እንጠብቃለን።
ለማንኛውም እስቲ አስተያየቶቻችሁን ከላይ ባሰማናችሁ ዜናዎች በተለይ በአማራ ክልል በኦሮሚያ ክልል እየተካሄዱ ያሉትን የመንግስት አደረጃጀቶችን መልሶ ማዋቀርን በተመለከተ አስተያየቶቻችሁን ፌስቡክ ላይ አትቪ አማሪክ በመቀበል ላይ ነን። ወደ ተከታዩ ዘገባችን እንለፍ። ወደዚህ ወደ ዩናይትድ ስቴትስ ያመጣናል። ወደ ምዕራባዊ ግዛት ካሊፎርኒያ፣ በተለይ ሲሊከን ቫሊ ዓለም የሚገለገልባቸው የቴክኖሎጂ ቁሳቁሶችና የሚያዟቸው የኮምፒውተር ቋንቋዎችን የሚጽፉ ኩባንያዎች የሚገኙበት የፈጠራ ቦታ ነው። በዚህ የቴክኖሎጂ ጎጆ ታዲያ ከዓለም ዙሪያ በዘርፉ ብቃት ያላቸው ሰርተው አዲስ ነገሮችን ለገበያ ለማብቃት የሚተጉ ሁሉ ይተማሉ። የአሜሪካ ድምፁ ሳኪብ ኢስላም ስደተኞችና ፍልሰተኞች ስራን በሲሊከን ቫሊ የያዟቸውን ጥረቶች ደግሞ በቀጣዩ ዘገባ ይዳስሳል። አበባየሁ ገበያው ታቀርበዋለች።
የዛሬ 3 ዓመት ገደማ በፍልሰተኞች የተቋቋሙ 2 የቴክኖሎጂ ኩባንያዎች በሲሊከን ቫሊ ትላልቅ ከሚባሉ 5 ቬንቸር ካፒታል ሽርክናዎች ለመሆን በቁ። ዛሬ እነዚህ ኩባንያዎች በሲሊከን ቫሊ ስር ከሰደዱ ድርጅቶች መካከል ይጠቀሳል። ለመሆኑ እነዚህ አዲስ መጤ ፍልሰተኞች በአሜሪካ የቴክኖሎጂ ማዕከል እንዴት ለስኬት በቁ?
አሁን እኔ ባለሀብት ሆኛለሁ።
ቃሳር የኑስ ለዚህ ጥሩ ምሳሌ መሆን የሚችል ነው። ቃሳር አሁን በሲሊከን ቫሊ ትላልቅ ከሚባሉ ቬንቸር ካፒታል ሽርክናዎች ውስጥ አንዱ የሆነው የዋይ ኮምቢኔተር የክወና መኮንን ለመሆን በቅቷል። ይህ ሰው ግን ልክ እንደ ሌሎቹ ሕጻናት ሁሉ ፑንጃብ ከተባለች ራቅ ካለች የፓኪስታን አንዲት ገጠራማ መንደር የመጣ ነው። ዮኒስ እንደሚለው እርሱ የሚያውቀው ሲሊከን ቫሊ ውስጥ ትልቅ ነገር እንደሚሰራ ነው።
Silicon Valley is the unique part of my experience rather than maybe being US. And if you look at Silicon Valley,
ሳስበው ከአሜሪካ ይልቅ ሲሊከን ቫሊ ለኔ የተለየ ልምድ ያገኘሁበት ቦታ ነው። ሲሊከን ቫሊን ስታየው ከግማሽ በላይ የሚሆኑት ድርጅቶች በፍልሰተኞች የተጀመሩ ናቸው።
በዋይ ኮምቢኔተር አሁን ጫፍ ከነኩ አመራሮች ውስጥ አንዱ የሆነው ዩኒስ እንደሚለው አንዴ ንግድን ለመጀመር የሚያስፈልገው ገንዘብ ከተገኘ ንግድን ለማሳደግ ይረዳል። ዮኒስ አሁን በቬንቸር ካፒታል ሽርክና ስራ ተሰማርቷል። አንድ ባለሀብት የንግድ ሐሳብ ያዋጣል ብሎ ሲያስብ በሐሳቡ ላይ መዋለ ንዋይ፣ በዚህ ሁኔታ ደግሞ ገንዘብ ያወጣል። የድርጅቱ ባለቤትነትም ገንዘብ ባወጡ ሰዎች ይሆናል ማለት ነው። ዮኒስ አዲስ ንግድ ተቋማትን ከመገንባት ወደ ቬንቸር ካፒታል ሽርክና ያመራ ነው። ሌላኛው የፓኪስታን ተወላጅ ፍልሰተኛ ዲልዋር ሰይድ መንገዱ ግን ከዩኒስ የተለየ ነው።
I think the valley is unique in that ecosystem. There is an interesting mix of
Silicon Valley በአይነቱ ልዩ ስፍራ ነው። ለስኬት የሚያበቁ በርካታ ምቹ ሁኔታዎች የሚገኙበት፣ ሐሳብ ከአፍላቂው ወደ ባለሀብቱ በፍጥነት የሚሸጋገርበት፣ ሥራና ሠራተኛ የሚግባቡበት፣ ስኬትን ዓላማቸው ያደረጉ ደግሞ የሚበረታቱበት፣ የተለመደው ሳይሆን ባያዋጣ ውድቀት የሚያስከትል ወይ የሚያከስር ወይም የሚያነሳ አስተሳሰብን የሚያሰርጽ ነው።
ለመሆኑ በሲሊከን ቫሊ ለስኬት የሚያበቁ ምስጢሮች ምንድን ናቸው?
One, be a software engineer, and 2, try to start something yourself.
አንደኛው ጎበዝ ኢንጂነር መሆን፣ ሁለተኛው ደግሞ ለሰው ተቀጥሮ ከመስራት ይልቅ ለራስ መስራት፣ የራስን ስራ መጀመር ነው።
የሲሊከን ቫሊ ስኬታማ ታሪኮች የመጪውን ትውልድ የፈጠራ ባለቤቶች ማነቃቃትን የሚፈጥር ተስፋ ነው።
ወደ ምሽቱ የመጨረሻው ዘገባችን ስናልፍ በመካከለኛው አፍሪካ ሪፐብሊክ የሂፕ ሆፕ ሙዚቀኞች በጋራ በመሆን በአዲሱ ዓመት ዋዜማ የፍቅርና የሰላም ጥሪያቸውን አቅርበው ነበር። ዛክ ባዶርፍ የዘገበውን መስታወት አድራገው አሰናድታለች።
ዋን ፎርስ ወደኛ ስንተረጉመው አንድ ኃይል በመባል የሚታወቁትን የሂፕ ሆፕ ድምፃውያንን ተዋወቁ። አባላቱ የክርስትና እና የእስላም ሃይማኖት ተከታዮች ናቸው። ሊኦኔል ፉቶት ከሙዚቃ አባላቱ አንዱ ነው።
One force est une arme pour combattre la violence.
ዋን ፎርስ ወይም አንድ ኃይል የሰው ልጅ መብት ረገጣን የምንፋለምበት አንዱ መሳሪያችን ነው። የነገዋን የመካከለኛ አፍሪካ ሪፐብሊክን ለማዳን ካለብን ራሳችንን መለወጥ ወይም ለለውጥ ማዘጋጀት አለብን።
እንደ አውሮፓውያን አቆጣጠር በ2013 የሴሌካ ማጽያን ቡድን በትረስልጣኑን በኃይል ከተረከቡ በኋላ መካከለኛው አፍሪካ ሪፐብሊክ እንደ ቀድሞ ልትሆን አልቻለችም። የእስላማዊ አማጽያን ቡድንን ለማጥፋት የሀገሪቷ ወታደሮች ከፍተኛ ፍልሚያን አድርገው ነበር። በዚህ ጦርነት ምክንያት የብዙ ሰዎች ሕይወትም ጠፍቷል። የባንጉይ ተማሪ የሆነው ሊዮኔን ፎቶት ነው ዋን ፎርስ የሙዚቃ ቡድንን የመሰረተው። በአዲስ ዓመት ዋዜማ ሰላምን እንሻለን የሚለው ዘፈናቸውን ደጋግመው ለታዳሚው አሰምተው ነበር።
I watched it in front of me, a massacre of little children. I saw anti-balaka and
Seleka. በፊት ህፃናት ሲገደሉ አይቻለሁ። የአንቲባላካ እና ሴሌካ ወገኖች በመሆናቸው ምክንያት የተገደሉ ወጣቶችን ተመልክቻለሁ። አሁን ግን ይህ ጭፍጨፋ መቆም አለበት።
ማገገሙ ጊዜን ይወስዳል። ፎቶት እንደሚለው እነዚህን የራፕና የሂፖፕ አቀንቃኝ ወጣቶች ያሰባሰበበት ዋንኛው ምክንያት ለሰላም መስፈን ምሳሌ ለመሆን እንደሚችሉ ለማሳየት ነው። የሙዚቃ አባላቱም የሚያገኙትን እድል ሁሉ በመጠቀም የሰላም መልእክታቸውን በማስተላለፍ ላይ ይገኛሉ። በአዲሱ ዓመት ዋዜማም ያደረጉት ይህንኑ ነው። ፒኬ 5 በመባል በሚታወቀው በዚህ መንደር የእስልምና እምነት ተከታይ ነዋሪ ነው የሚበዛው። በዚህ መንደር ጦርነት ተካሂዷል። በርካታ ሰላማዊ ሰዎችም ተገድለዋል። ከተረፉት ግማሾቹ ሀገር ለቀው ተሰደዋል። የቀሩት ደግሞ በፍርሃትና በጭንቀት ተከበው ነው ቀናቸውን እያሳለፉ ያሉት። ሀርፍ ፌርሆሴል የህዝብ ግንኙነት ኃላፊ ናቸው።
People are a bit scared to come in this part of the city. They also scared to organize events or concerts in this part of the city.
ነዋሪዎች ወደ ከተማዋ በተለይም ወደዚህ ስፍራ መምጣት ይፈሩ ነበር። እንዲህ ያለውን የሙዚቃ ዝግጅትም ለማዘጋጀት ጭንቅ ነበር።
የሂፖፕ ድምጻዊ የሆነው መሐመድ ሳላህ እንደሚለው እርስ በርስ አለመተማመንን ለማቆም ጊዜው አሁን ነው።
It's like a prison here. The Muslims are stuck here. So we came here to spread that message so that the Muslims can leave.
መንደሩ እስር ቤት ነው የሚመስለው። የእስልምና እምነት ተከታዮቹ ከዚህ አካባቢ ወደ ሌላ መንደር ለመንቀሳቀስ ይፈራሉ። ለዚህ ምክንያት የሆነው ሙስሊሞች በነጻነት የፈለጉት ቦታ መኖር እንደሚችሉ መልእክታችንን ለማስተላለፍ እየሞከርን ነው።
ይህ የሙዚቃ ዝግጅት ነዋሪዎችን በመጠኑ ማረጋጋት ይቻለ ይመስላል። አብዱል ሐሰን የፒኬ 5 ፕሬዝዳንት ናቸው።
We live with Christians in harmony for a long time.
ከክርስትና እምነት ተከታዮች ጋር በጋራ ህብረት ፈጥረን ስንኖር በርካታ አመታትን አስቆጠረናል። አሁን እየሆነ ያለው ከዚህ ቀደም ከነበረው በጣም የተለየ ነው። አሁን ግን በሙዚቃ ህብረት ፈጥረን በአንድነት መቆማችን ደስታን አጎናጽፎናል።
እናም ይህ አንድነት የሙዚቃ ባለሙያው እንደሚለው ለሰላም መስፈን ትልቅ ተስፋ ይሆናል።
እንግዲህ የምሽቱ ዝግጅት
የዘሪቱንና የኢዮብን እንግዲህ ሙዚቃ ጋብዘን እንሰናበታቸው።
አዎ መልካም ምሽት። በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን አድርሱን። በዚህ ሙዚቃ ላይ ማውራት ወንጀል ስለሆነ መልካም ምሽት።